ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 15 2015 ዓ.ም ዝግጅታችን ጀመረ።
የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት በአሁን ወቅት ዓለምን እያጋጠሙ ያሉ ተግዳሮቶችን ለመፍታት ምን ያህል አቅም አላቸው?
ለምን አዲስ ለሚከሰቱ ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው? ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው።
በተባበሩት መንግስታት የስደተኛ መርጃ ድርጅት ወይም UNHCR ለ30 ዓመታት ያገለገሉትን አቶ መንገሻ ከበደን ነው የሰማችሁት። በተቋሙ ዙሪያ በቅርቡ ካሳተሙት መጽሐፍ ጋር በተያያዘ በምሽቱ ቆይታ ይኖረናል። ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ መስከረም 15 2015 ዓመተ ምህረት ምሽት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ስመኝሽ የቆየና
ደረጀ ደስታ ነን። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። እናንተም ከኛ ጋር ሁኑ።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አምሽታችኋል አድማጮች። ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በሰሜን ምዕራብ ናይጄሪያ መስጊድ ውስጥ ታጣቂ ሽፍቶች 15 ሰዎችን ገደሉ። ቅዳሜ ዕለት በሰሜን ምዕራብ ናይጄሪያ ዛምፋራ ግዛት መስጊድ ውስጥ ታጣቂ ወንዶች ባደረሱት ጥቃት 15 ሰዎች መግደላቸውን ትላንት ቅዳሜ 3 የአካባቢው ነዋሪዎች ለሮይተርስ አስታውቀዋል። በባክዩም አካባቢ የደረሰው ጥቃት ሮዋጊ ጂማ በተሰኘው የከተማው ክፍል የአርብ ጁማ ጸሎት ላይ ጥቃቱ መፈጸሙን ተናግረዋል። ይሁን እንጂ የነዋሪዎቹን ሪፖርት ለማጣራት ሮይተርስ ባደረገው ጥረት የዛምፋራ ግዛት ፖሊስ በስልክ መልእክቶች ቢደርሱትም እስካሁን ድረስ ምላሽ አለመስጠቱን ሮይተርስ ጨምሮ ዘግቧል። ነዋሪዎቹ በነሐሴ ወር ላይ የሩዋን ጁማ ሽፍቶች እንዲተዋቸው 9 ሚሊዮን የናይጄሪያ ኒያራ ወይም ደግሞ 21 ሺህ የዩናይትድ ስቴትስ ዶላር በገንዘብ መልክ እንዲሁም ደግሞ ነዳጅና ሲጋራ ሰጥተው እንደነበረ ጨምረው ገልጸዋል። በሌላ ዜና የእስራኤል ወታደሮች በዌስት ባንክ የፍልስጤም ታጣቂዎችን ገደሉ። የእስራኤል ወታደሮች የፍልስጤም ታጣቂዎች ናቸው ብለው የጠረጠሯቸውን ግለሰቦች መግደላቸውን የፍልስጤም እስራኤል ሪፖርት አመላክቷል። እስራኤል በሰሜናዊ ዌስት ባንክ ግዛት ባደረገችው የሌሊት ፍተሻ ሰራዊቱ በተልኮ ወቅት በናቡላስ ከተማ አቅራቢያ በመኪናና በሞተር በቡድን የሚንቀሳቀሱ ሰዎችን ማየቱንና መክፈቱን አስታውቋል። የአንበሳ ዋሻ በሚል የሚጠራው የአካባቢው ታጣቂ ቡድንም ዳ አልኩኒ የተሰኘው አባሉ በተልኮ ላይ ከነበረው ኃይል ጋር በተፈጠረው ግጭት ሕይወቱ አልፏል ሲል አስታውቋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። በሌላ ዜና ጣሊያናውያን ዛሬ ምርጫ ሲመርጡ ውለዋል። ጣሊያናውያን የዩክሬኑ ጦርነት በተቀጣጠለበት፣ የኃይል አቅርቦት ዋጋ በጨመረበትና ምዕራባውያን የሩሲያን ጥቃት በአንድነት ለመፍታት እየተፈተኑ ባለበት ወቅት ዛሬ እሁድ ምርጫ ሲያደርጉ ውለዋል። የዛሬው ምርጫ ውጤትም የሀገሪቱን ፖለቲካ ቀኝ ዘመም ያደርገዋል ተብሎ እየተጠበቀ ነው። ዛሬ እሁድ ከጠዋቱ 1 ሰዓት አንስቶ ምርጫው የተጀመረ ሲሆን እስከ እኩለ ቀን ድረስ በተካሄደው ምርጫም እንደ አውሮፓውያን አቆጣጠር በ2018 ምርጫ ጋር ተመሳሳይ ቁጥር ያለው ህዝብ እየመረጠ እንደነበረ ታውቋል። ምንም እንኳን ከምርጫው ጋር የተያዙ አስተያየቶች ከሁለት ሳምንታት በፊት ጀምሮ እንዳይታተሙ ቢታገዱም ከዛ በፊት የወጡ ጽሁፎች ግን የአዲሱ ትውልድ ፋሽስት የሆኑት ቀኝ ዘመም ፖለቲከኛ ጆርጂያ ሜሎኒ እና ወንድሞቻቸው ሰፊ የሆነ ተቀባይነት እንዳላቸው አመላክተዋል። ከሁለተኛው የዓለም ጦርነት በኋላ ጣሊያናውያን ቀኝ ዘመም ሲሆኑ ይሄ የመጀመሪያቸው ነው። ጆርጂ ሜሎኒን የለዘብተኛ ግራ ዘመም ዴሞክራሲያዊ ፓርቲ አባል የሆኑት የቀድሞ ጠቅላይ ሚኒስትር ኤንሪኮ ሌታ ይከተሏቸዋል። ሜሎኒ ዛሬ ጠዋት በትዊተር ገጻቸው ላይ ባሰፈሩት መልእክት ዛሬ ታሪክ እንዲጻፍ ታግዛላችሁ ብለዋል። በአንጻሩ ተቀናቃኛቸው ሌታ በትዊተር ገጻቸው ላይ ምርጫ ሲመርጡ ከሚያሳይ ፎቶ ጋር አያይዘው መልካም ምርጫ ሲሉ ተመኝተዋል። በመጨረሻም የሩሲያው ላቭሮቭ በዩክሬን እየተካሄደ ያለው የራስን እድል የመወሰን ምርጫን የተቃወሙ ምዕራባውያንን አጣጣሉ። የሩሲያ የውጭ ጉዳይ ሚኒስትር ሩሲያ የዩክሬን ክልሎች የዓለም አቀፍ ስምምነቶችን በጣሰ መልኩ በሪፈረንደም ለተወሰደ ነው በሚል በመራባውያን የተነሳባቸውን ውግዘት አጣጥለዋል። ላቭሮቭ ትላንት ቅዳሜ በተባበሩት መንግስታት አጠቃላይ ጉባኤ ላይ ለጋዜጠኞች በሰጡት ቃል የተመለከተው እብደት የተሞላበት ሽብር ሁኔታውን አሳባቂ ነው ብለዋል። በሉሃንስክ በከርሶና በከፊል የሩሲያ ቁጥጥር ስር ባሉ ዛፖሪዣና ዶኔትስክ ክልሎች ላይ አርብ ዕለት የተጀመረው ምርጫ እስከ መጪው ማክሰኞ ድረስ ይቀጥላል። በሩሲያ የስደተኞች ጣቢያ ያሉና ከተጠቀሱት አካባቢዎች የመጡ ስደተኞችም እንዲመርጡ በሩሲያ የምርጫ ጣቢያዎች ተቋቁመዋል። ይሁን እንጂ በዩክሬን ያሉ የአካባቢው ባለስልጣናት መራጮች ላይ ማስፈራራትና ውክቢያ እየደረሰባቸው ነው ብለዋል። ኪየቭና ምዕራባውያን ይህንን የራስን ዕድል በራስ የመወሰን ምርጫ ሩሲያ የዓለም አቀፉን ሕግ በጣሰ መልኩ ቦታዎቹን በራሷ ግዛት ላይ ለመጨመር የምታደርገው ጥረት ነው እያሉ ነው። ላቭሮቭ በበኩላቸው ፕሬዝዳንት ፑቲን እንዳሉት የዴሞክራሲያዊ ሂደት ውጤቱን እናከብራለን ብለዋል። ይሁን እንጂ ዩክሬን በመጪው ማክሰኞ የሁኔታውን መቀጣጠል በተመለከተ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በጉዳዩ ላይ እንዲመክርበት የጠራች ሲሆን ሩሲያ የዩክሬንን ግዛቶች በቁጥጥሯ ስር አውላ ወደ ግዛቷ ማጠቃለሏን እንደማትቀበል አስታውቃለች። ይህ የራስን እድል የመወሰን ምርጫ ዩክሬን በሰሜን ምስራቅ የሀገሪቱ ክፍል ባደረገችው ጥቃት ከሩሲያ ሰፊ ቦታዎችን መልሳ ከተቆጣጠረች በኋላ በአስቸኳይ የተደረገ ነው። ምዕራባውያን ሩሲያ የዩክሬንን አራት ክልሎች ግዛቷ አድርጋ በማጠቃለል ከዚህ በኋላ የሚደረጉ ጥቃቶች በግዛቴ ላይ የተደረጉ ናቸው በማለት የኒውክሌር ጥቃት ልታደርስ ትችላለች ሲሉ ስጋት ይዟቸዋል። አድማጮች፣ ለምሽቱ ያስኩላችሁ ዜናዎች እዚህ ላይ ተጠናቀቁ። ከቀሪ የእሁድ ምሽት መሰናዶዎች ጋር ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 15 2015 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ይሄ እግር ኳስ ባይኖር ኖሮ በአራት ብር በአምስት ብር ቁጭ ብድግ ያልክ መሸነፉም ማሸነፉም ስሜት የሚሰጥ ህመሙ እንኳን ሳይቀር ተሸነፈ ቡድኔ ብለህ የሚሰማ ህመም ሳይቀር እንኳን ሌላ የሆነ ደስታ የሚሰጥ እግር ኳስ ስላለ እንዲህ አይነት ስሜት ስለሚፈጥርልህ በማህበረሰብ ውስጥ የሆነ ክላን ትፈጥራለህ። የእግር ኳስ ማህበረሰብ ያ የእግር ኳስ ትራይብ እዛ ውስጥ መኖር በራሱ መዝናናት እና እንደዚህ አይነት በረከት አምጥቷል። ይሄ ባይኖርስ ኖሮ ኢትዮጵያውያን ወጣቶች በምድር የሚዝናኑት?
አሁን የሰማችሁት መንሱር አብዱል ቀኒ ይባላል። በእግር ኳስ ጋዜጠኝነቱና ተንታኝነቱ በብዛት ይታወቃል። በኢትዮጵያ የእግር ኳስ ስፖርት ችግሮችና መፍትሄዎች ዙሪያ ቆይታ ይኖረናል። ወደ ኋላ ላይ እንመለስበታለን።
ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በድረገጻችን amharic.voanews.com ላይ በቀጥታ እየተላለፈ ይገኛል። አብራችሁን ቆዩ። አሁን ቀዳሚ ወደሚሆነው መሰናዶ ነው የምናልፈው።
ደሬ ዝርያቸው ከእስራኤል እንደሆነ የሚገልጹ በሺዎች የሚቆጠሩ ቤተ እስራኤላውያን ለረጅም ዓመታት በኢትዮጵያ ሲኖሩ ቆይተዋል። እስራኤልም እነዚህን ቤተ እስራኤላውያን በተለያዩ ጊዜያት ወደ ሀገሯ ስታስገባ ቆይታለች። አሁን ደግሞ ተጨማሪ በሺዎች የሚቆጠሩ ቤተ እስራኤላውያንን ወደ ሀገሯ ማጓጓዝ የጀመረች ሲሆን ሁሉም እስራኤል ውስጥ ቤተሰብ ያላቸው መሆኑ ተገልጿል።
ትክክል ነው። የመጀመሪያው ዘገባችንም ይህን ይመለከታል። እስራኤል ይህን እርምጃ የወሰደችው በኢትዮጵያ ትግራይ ክልል የሚካሄደው ጦርነት እያየለ በመጣበት ወቅት መሆኑን ጠቅሳ ሊንዳ ግራዲስተን ከቴል አቪቭ ያደረሰችንን ወደ አማርኛ መልሰሸዋል። ቀጥሎ ይቀርባል።
እዝራና ቤተሰቦቹ ከ20 ዓመታት በፊት ከተለዩቸው 28 የቤተሰባቸው አባላት ጋር ሲቀላቀሉ ምን ያክል ተነፋፍቀው እንደነበር ይታይ ነበር። ኢትዮጵያ ቀርተው የነበሩ አምስት ወንድማማቾችና ቤተሰቦቻቸው ወደ እስራኤል የተወሰዱት በከፊል መንግስታዊ በሆነ አንድ የአይሁዶች ድርጅት ባዘጋጀው ልዩ በረራ ነው።
ይህንን ህልም እውነት ያደረጉትንና ተስፋ የሰጡንን ሁሉ ማመስገን እፈልጋለሁ።
ለኢትዮጵያውያኑ የእንኳን ደህና መጣችሁ አቀባበል ያደረጉላቸው ራሳቸው በልጅነታቸው ከኢትዮጵያ የመጡትና አሁን የእስራኤል የውህደት ሚኒስትር የሆኑት ፔኒና ቶማኖ ሻታ ናቸው።
አሁን ሰማይ የሚከፈትበትና በየቀኑ በማየው ህመም እዚህ እስራኤል የሚያለቅሱ እናቶችና አባቶች ኢትዮጵያም ሆነው የሚያለቅሱ ልጆች የሚያበቃበት ጊዜ ነው።
የተልኮ ዋና ዓላማ ከእስራኤል ጋር ተስስር ያላቸውን የመጨረሻዎቹን እስራኤል ውስጥ ቤተሰብ ያላቸው 3000 ኢትዮጵያውያንን ወደ እስራኤል መውሰድ ሲሆን አብዛኞቹ ከቤተሰቦቻቸው ጋር ለመቀላቀል ለአስርት ዓመታት ተጠብቀዋል። ያሁኑ በረራ ወጪ የሚሸፈነው በእስራኤል መንግስትና በአሜሪካዊ አይሁዶች ድርጅት ነው። ባለፈው ዓመት የእስራኤል መንግስት የተነጣጠሉ ቤተሰቦችን ለማገናኘትና ቤተ እስራኤላውያንን በኢትዮጵያ እየተካሄደ ካለው ጦርነት ለመታደግ ቃል ገብቶ ነበር። ሆኖም አንዳንድ የእስራኤል ተንታኞች እንደሚሉት እየተባባሰ የመጣው ጦርነት ኢትዮጵያውያኑን ለማስወጣት አንዱ ምክንያት ብቻ ነው። ስቲቭ ካፕላን በኤብራይስት ዩኒቨርሲቲ የአፍሪካ ጥናት መምህር ናቸው።
I think it has to do as so many things do with internal Israeli politics.
ልክ እንደ ሌሎች ነገሮች ሁሉ ይህም ከእስራኤል የውስጥ ፖለቲካና ከመጪው ምርጫ ጋር የሚገናኝ ነው። አሁን ኢትዮጵያ ውስጥ የሆነ ካለው ነገር የበለጠ ያ የበለጠ ሚዛን የሚደፋ ይመስለኛል።
የኢትዮጵያ ጦርነት በሰሜን የሚገኘውን የትግራይ ክልል ማዕከል ያደረገ ሲሆን አብዛኞቹ ቤተ እስራኤላውያን ደግሞ ያሉት በአጎራባቹ የአማራ ክልል ጎንደር ነው። ባለስልጣናት እንደሚሉት ጦርነቱ በቀጥታ ባያሰጋቸውም ተዛዋሪ የሆነ ተጽዕኖ ግን አለው።
በጦርነቱ ምክንያት የኑሮ ውድነት ተባብሷል። ጎንደር ያሉ ቤተ እስራኤላውያንም በአጠቃላይ ኢትዮጵያ ውስጥ የገንዘብ ችግር አለ። በዚህም በጣም ተቸግረናል።
እንደ ኤልሳ ባሩክ ያሶ ያሉ ትውልደ ኢትዮጵያዊ ቤተ እስራኤላውያን መብት ተሟጋቾች እስራኤል በትግራይ የጦር ቀጠና ውስጥ የቀሩትን ሌሎች በሺዎች የሚቆጠሩ ቤተ እስራኤላውያንን የማዳን ግዴታ አለባት ይላሉ። ምንም እንኳን እነዚህ ሰዎች የተነጣጠሉ ቤተሰቦችን በማቀላቀል ሂደት ውስጥ ስማቸው ባይካተትም
ዩክሬንን ተመልከት። እስራኤል እዛ ካለው ጦርነት ያዳነችው አይሁዳውያንን ብቻ አይደለም፣ ስደተኞችንም ጭምር ነው። ህሊና እንዳለው ሰው ያንን እደግፋለሁ። ታዲያ አይሁዳውያንን ከትግራይ ወደ እስራኤል የማያመጡት ለምንድን ነው?
የእስራኤል ባለስልጣናት የተልእኳቸው ዋና ዓላማ ችግር ውስጥ ያሉ አይሁድን ሁሉ መርዳት መሆኑን ይገልጻሉ። ከኢትዮጵያ ቤተ እስራኤሎችን የማጓጓዙ እንቅስቃሴም በመጪዎቹ ጥቂት ወራት እንደሚቀጥል ገልጸዋል።
ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ትችላላችሁ።
#voaamharic የትዊተር ገጻችን ነው። ተከተሉን፣ አስተያየታችሁንም አጋሩን። አስርት ዓመታት በላይ እድሜ ያስቆጠረው የተባበሩት መንግስታት ድርጅትን ጨምሮ በርካታ እድሜ ጠገብ ዓለም አቀፍ ተቋማት በዓለም ዙሪያ የሰብአዊ መብቶችንና ሰብአዊነትን ያማከሉ ስራዎችን ይሰራሉ። ሆኖም ግን ከተቋማቱ እድሜ እኩል የኖሩት ህግጋትና ፖሊሲዎች አሁን ዓለምን ለገጠሟት ተግዳሮቶች መላ መምታት ባለመቻላቸው ትችቶች ይቀርብባቸዋል።
ልክ ብለሻል። ለዛሬ በእንግድነት የጋበዝሻቸው ለ30 ዓመታት በተባበሩት መንግስታት የስደተኛ መርጃ ድርጅት ወይንም UNHCR ያገለገሉት አቶ መንገሻ ከበደ በቅርቡ በእንግሊዝኛ ቋንቋ ያሳተሙት A Fulfilling Journey Through Conflicts and Contradictions ወይም በግጭቶችና ቅራኔዎች ውስጥ ስኬታማ ጉዞ የሚለው መጽሐፋቸው ይህን ሐሳብ ያነሳል። ከጾታ እኩልነት እስከ ትምህርት፣ ከወረርሽኝ እስከ ኢኮኖሚ ያሉ የትውልድን ተግዳሮቶች ለመፍታት የሚሄዱባቸውን መንገዶችም ይዳስሳል። በተከታይ ከአቶ መንገሻ ጋር ወዳደረግሽው ቆይታ ብናልፈስ።
ጥሩ ሐሳብ ነው። በግጭቶችና በቀራኒዎች መካከል አብዛኛውን ሙያውን አሳልፈዋል። እንግዲህ መጽሐፉን እንዳየሁትና ካስተዳደጎ ልነሳ፣ አስተዳደጎ እንደሚያሳየው በመጽሐፉ ላይ እንደተጠቀሰው ከተለያዩ ውጭ ሀገር ሰዎች ጋር ተደባልቀው ስለተለያዩ ሀገሮች እንዲያውቁ እድል ሰጥቶት ነው ያደጉት።
ወደ ተባበሩት መንግስታት ድርጅት በስራ ተቀጥረው ከመግባቱ በፊት ስለ ዓለም አቀፍ ተቋማት ውስጥ መስራት ስለመሳሰሉት የነበረው አመለካከት ምን ነበር?
ተወልጄ ያደኩት እዚሁ አዲስ አበባ ነው። ትምህርት ቤት የጀመርኩት መጀመሪያ ኬፍ ትምህርት ቤት በግቢያችን ውስጥ ነው። ከዛ በኋላ ሳንስፎርድ ትምህርት ቤት ገብቼ ያኔ ሳንስፎርድ ትምህርት ቤት የነበረው በጣም ኢንተርናሽናል የሆነ ከተለያዩ ባህሎች የተለያዩ ህዝቦች ጋር እና ያደረግኩበት ሁኔታ ነው። ከዛም አልፎ ለቤሩት ተላኩኝ አሜሪካን ዩኒቨርሲቲ። ያኔ የነበረኝ አመለካከት ስለ ዩኤንም ሆነ ኢንተርናሽናል ድርጅቶች እውነት ለመናገር ብዙ እውቀት አልነበረኝም። የታሪክ አጋጣሚ ሆኖ ነው የተባበሩት መንግስታት ስደተኞች ኮሚሽን ለምን አንድ ስራ አትሰራም ተብሎ ያኔ ከኢትዮጵያ በጦርነቱ የተሰደዱ ወደ ሶማሌና ወደ ጅቡቲ የኢትዮጵያ ስደተኞች እነሱን መልሶ ወደ ሀገር አግብቶ ለማቋቋም የሚደረግ እንቅስቃሴ ነበር። ለአጭር ጊዜ እስቲ ገብቼ ሊሆን በሚል እንደ ቀልድ በፈረንጆቹ አቆጣጠር በ1982-83 ያንን ስራ ጀመርኩኝ። በቆየው ቁጥር ስለ ድርጅቱ ያለኝ አመለካከት፣ ስለ ድርጅቱ ያለኝ መረዳት ምንድናቸው፣ ጠንካራ ጎኖቹ ምንድናቸው፣ ደካማ ጎኖቹ የሚለውንም ለመገንዘብ ችያለሁ ማለት ነው።
እስኪ እነዚህን ጠንካራና ደካማ ጎኖች እናንሳ። እንግዲህ ግጭት ስር የሰደደባቸው ሀገራት ውስጥ ነው በአብዛኛው የሰሩባቸው አካባቢዎች እና ድርጅቱ ምን ፋይዳ ነበረው ወይም አለው በእንደዚህ አይነት ሀገራት?
እንግዲህ የተባበሩት መንግስታት ብለን በምናወራበት ጊዜ መገንዘብ ያለብን የተባበሩት መንግስታት ከሁለተኛው ዓለም ጦርነት በኋላ የተቋቋመ ድርጅት ነው። ዋናውም ተልዕኮ ዓለም ውስጥ ሰላምን ለማስፈን ነው። ሰላም ቢሰፍን ጦርነት አይኖርም። ጦርነት ከሌለ መፈናቀል አይኖርም። ስለዚህ መጀመሪያ እንግዲህ የተባበሩት መንግስታት በሚባልበት ጊዜ ይሄ መዋቅር አንዳንድ ድክመቶች አሉት። ድክመቶችም ዓለም ውስጥ ጦርነትን ለማቆም የሚለውን ዋና ተልዕኮውን ለመተግበር አልቻለም። ያ በጣም የሚያሳዝነኝ ሁኔታ ነው። ያ እንደተጠበቀ ሆኖ ጦርነት በሚያስከትለው መፈናቀል ምክንያት ደግሞ የሚጎዳ ህዝብ አለ። ለዛ ህዝብ ደግሞ አይዞ አለሁልህ ብሎ የሚደርስ የዩኤንኤችሲአር ብጤ ድርጅት አለ። ስለዚህ የተባበሩት መንግስታት በምንልበት ጊዜ የፖለቲካ የመንግስታት አባላቱ ድርጅት እንደተጠበቀ ሆኖ ያለው ድክመት ሰብአዊ አገልግሎትና ሰብአዊ እርዳታ የሚሰጡ ደግሞ እንደ ዩኤንኤችሲአር አይነት ድርጅቶች እውነት ለመናገር ከሆነ አመርቂ እኔም የኮራሁበት ደስ የሚለኝ ብዙ ኦፐሬሽኖች ውስጥ ተሳትፌያለሁ። የሞዛምቢክ ስደተኞች ከሀገራቸው ወጥተው ተመልሰው ወደ ሀገራቸው ገብተው እንዲቋቋሙ በጣም ደስ የሚል ሁኔታ ተካፍያለሁ። የሳውት ዌስት አፍሪካ በኋላ ነጻ ሲወጣ ናሚቢያ የተባለው ሎጂስቲክስ ኦፊሰር ሆኜ አንጎላ፣ ዛምቢያ እነኝን ስደተኞች በጦርነት የተፈናቀሉትን የተጎዱት ወደ ሀገራቸው ተመልሰው ሀገራቸው ውስጥም ምርጫ ተደራርጎ ዲሞክራሲ ተመስርቶ ስዋፖ ስልጣን ሲወጣ ቁጭ ብዬ አይቻለሁ። ላይቤሪያ ኢትዮጵያ እያልኩኝ ብዙ መጥቀስ ይቻላል። ስለዚህ ጦርነትና መጎሳቆል የፈጠረውን መፈናቀል ሌላውም እንደው ሰብአዊ ቀውስ እንደው ሙሉ በሙሉም እንደው ቀርፈናል ባልልም እንደ ዩኤንኤችሲአር የመሳሰሉ ድርጅቶች ከሞላ ጎደል ጥሩ አስተዋጽኦ አድርገዋል ብዬ አምናለሁ።
በዚህ ድርጅት ውስጥ በሰሩባቸው አመታት ከመንግስታት ከድርጅቱ ይገጥሞት የነበረውን የተለያዩ ችግሮች በመጽሐፉ ላይ ያነሳሉ። ግን እንደ አንድ ኢትዮጵያዊ ወይም አፍሪካዊ አስቸጋሪ የሚያደርገው ነገር ምንድን ነው በተባበሩት መንግስታት ተቋም ውስጥ መስራት?
እንደው ባጭሩ የተባበሩት መንግስታት ሲምፕሊፋይ አድርገን እንነጋገረው ከተባለ ማየውን እድር ነው። የዓለም መንግስታት ተሰባስበው ያቋቋሙት እድር ማለት ነው። ያን እድር የመተዳደሪያ ደንቡን ያጸደቁት አባል መንግስታት ናቸው። እነኚህ አባል መንግስታት በሚያጸድቁበት ጊዜ አምስቱም የኑክሊየር መሳሪያ ያላቸው የሚባሉትን ሀያላን መንግስታት የድምፅን በድምፅ መሻር መብት አጽድቀውላቸዋል እና አንፎርችነትሊ ዲሞክራቲክ እንዳይሆን ይህንን መዋቅር አድርገውታል። በዛ ምክንያት የምንፈልገውን አይነት ህዝቡ የተሳተፈበት ዲሞክራቲክ የሆነ የዓለምን ህዝብ ፍላጎት የሚያሟላ እንትን ሳይሆን ነገ ድምፅን በድምፅ መሻር በሚል አንዱ ሀያል መንግስት ተነስቶ የሚያደርገው ሁኔታ አለ። ያ የግዴታ መለወጥ አለበት ነው። አሁን እሱን ለመለወጥ አንዱ ሌላው ቢቀር አፍሪካ ለምሳሌ በተገቢ ቦታዋን ይዛ አንድ መቀመጫ ማግኘት አለባት በሴኪሪቲ ካውንስል የሚል እምነት አለኝ። ያንን ለማድረግ እኛ ራሳችን አፍሪካውያኖች መጀመሪያ ተስማምተን እከሌ ይወክለናል የምንለው ሁኔታ መፈጠር አለበት። እኔ በኖርኩበት ዘመን አንዴ ደቡብ አፍሪካ ቢመጣ፣ አንዴ ናይጄሪያ ቢመጣ፣ አንዴ ኢትዮጵያ ብትሆን በሚል እርስ በርሳችን እንኳን አፍሪካኖች ተነጋግረን አንድ ወጥ የሆነ አቋም ይዘን ሴኪሪቲ ካውንስል ላይ አንድ መቀመጫ ያስፈልጋል ብለን የተሟገጥንበት ወይም የገፋንበት ሁኔታ ጤና የለም። ችግሮቹን እናቃቸዋለን። መፍትሄው የግዴታ ሊመጣ የሚችለው የእኛ መንግስታት አንድ የጋራ አቋም ይዘው ሊያሻሽሉት ሲፈልጉና ሲሞክሩ ነው።
በተለይ በድርጅቱ አሰራር ውስጥ የዘርን ጉዳይ ያነሳሉ ወይም ነጭ ኃላፊዎች ተሹመው ወደ አፍሪካ በሚመጡበት ጊዜ ለህብረተሰቡ የሚያሳዩትን ንቀትም የሚጠቅሱበት ቦታ አለ እና ይሄስ ምን ይመስል ነበር?
የተባበሩት መንግስታት ውስጥ አንዱ ትልቅ ችግር ያለው ይሄ ሀያላን መንግስታት በተለይም ብዙ ፍራንክ የሚያዋጡት ድርጅቱን ልክ እንደነሱ መስሪያ ቤት ነው የሚጠቀሙበት። አንዳንዱ ቦታ ላይ ስታይ እዛ ላይም ተመድበው የሚመጡት አንዳንዶቹ የተባበሩት መንግስታት ሰራተኞች በተለይም ከዶነሩ መንግስት ነው የመጣሁት ብለው የሚያምኑት ትንሽ የዘረኝነት ሁኔታዎች አሉ። የተባበሩት መንግስታት አሁን ሁኔታው እየተለወጠ ነው። ግን መጀመሪያ አሁን እኔ ጋምቤላ በሰራሁበት ጊዜ የነበሩ ከውጭ የመጡት ፈረንጆች ይሄ ገፋ ትምህርትም የላቸውም። የአፍሪካም ሆነ የባህሉንም ሆነ የስነ ስርዓቱንም ሁኔታ ጠንቅቀዋል። ግን እኔ መጥቻለኝ አለቃ ነኝ ልክ እንደ ቅኝ ገዢ መሪ የእንትን የሚለው አሉ። አሁንም ቢሆን ያ ችግር እየቀጠለ ነው። እኔ ዩኤንኤችሲአር የምኮራበት የምመካበት መስሪያ ቤት ነው። እንግዲህ ከሰላሳ አመት በላይ እንትን ብያለኝ። እውነት ለመናገር ከሆነ አፍሪካዊ ሀይ ኮሚሽነር ተሾሞ አይቻላል። እውነት ለመናገር አሁንም ይሆናል ብዬ አላም። ያ ምንድን ነው ብቃት ያለው አፍሪካዊ ያለ ወይም የለም ሳይሆን ጥያቄው ያንን ቦታ ይሄ ከላይ ከተመረጠ እደግፋለሁ የሚል ሪሶርስ ያለው ፍራንክ ያለው እንደ አሜሪካ እንደ አውሮፓ አይነቶቹ ተጽዕኖ አላቸው። የአሜሪካ መንግስት ዩኤንኤችሲአር ውስጥ የምክትል ሀይ ኮሚሽነሩ ሁሌ ከአሜሪካዊ ነው። አራት ነጥብ። ያን ሁኔታ የግዴታ በገሃድ አውጥተን እየተወያየንበት መቅረፍ መቻል አለብን።
ቀደም ሲል እንዳልነው ድርጅቱ ከሰባ ከሰማንያ ዓመት በላይ ብዙ ስራዎችን ሲሰራ የቆየ ድርጅት ነው። ግን ደግሞ በእነዚህ ዓመታት ውስጥ ችግር የነበሩ ነገሮች እየተባባሱ የሄዱባቸው ሁኔታዎች አሉ። የተፈጥሮዊ አደጋዎች እየተባባሱ መሄድ፣ ድንበር ተሻጋሪ የሆኑ በሽታዎች ሊሆኑ ይችላሉ፣ ሽብርተኝነት የምንለው መስፋፋት ይጠቀሳሉ በተለይ በቅርብ ዓመታት ውስጥ እና ድርጅቱ ግን የነበረውን አሰራር ይዞ ነው የቀጠለው የሚል ትችት ይደርስበታል። እርስዎ በሰላሳ ዓመት በላይ ከድርጅቱ ጋር እንደመኖረው መጠን ይህንን አስተያየት እንዴት ያውታል?
እውነት ነው እንዳችሁ እንግዲህ የዓለም ሁኔታ እየተለዋወጠ ነው። አሁን ለምሳሌ ቴሮሪዝም ጋራ በተያያዘ አፍሪካ ውስጥ የምናያቸው ሁኔታዎች አሉ። የአየር ለውጥ የሚፈጥረው ቀውስ አለ። ከአየር ቀውስ ጋር የተያያዘ ደግሞ የመሬት ይዞታ የሚፈጥራቸው ችግሮች አሉ። ለእነኚህ አዲስ ለሚከሰቱት ችግሮች ድርጅቱ በምን ያህል ፍጥነት ነው እየተለወጠ ያለው ያሉትን ችግሮች ለመቅረፍ የሚለው አነጋጋሪ ሁኔታ ላይ ነው ያለው። አንዱ ትልቁ ችግር ዲፓርትመንት ኦፍ ሁማኒቴሪያን አፌርስ የሚባል አንድ ወጥ የሆነ መዋቅር ነበረው የተባበሩት መንግስታት። ለውጥ ለውጥ ተባለና የአንዱ ፈረሰና ኢመርጀንሲ ሪሊፍ ኮኦርዲኔተር የሚባል አንድ ራሱን የቻለ የእንግሊዝ መንግስት የሚመራው መዋቅር ተቋቋመ። በእሱ ስር ደግሞ የእሱ ሴክሬታሪያት ተብሎ የዩኤን ኮኦርዲኔሽን ኦፊስ በሚባል ተቋቋመ። ይሄ ኦቻ የምንለው አሁን ችግሩ ያለው የተለያየ ድርጅቶች ስራውን ከመስራትና ችግሩን ለመፍታት ከማተኮር ይልቅ የተባበሩ የተለያዩ የዩኤን ድርጅቶች የኮኦርዲኔሽን ስብሰባ እየበዛ ይሄዳል። ያ ዓለም ውስጥ እየተከሰቱ ያሉትን አዳዲስ ችግሮች ለሱ ብቃት ያለው መዋቅር ከማድረግ ይልቅ ባልሆነ ባልባሌ ጉዳይ ጊዜያችንንና የሰው ኃይላችን እናጠፋለን።
እንግዲህ ከዚህ ጋር በተያያዘ ስደተኞችን ጉዳይ ስንመለከት ለምሳሌ አብዛኛው ስደተኛ የሚያስጠልሉ ሀገራት ዝቅተኛ ገቢ ወይም መካከለኛ ገቢ ያላቸው ሀገራት ናቸው። በተለይ ስደተኞች በአሁን ሶማሊያም ኬንያም መሰረታዊ ነገሮች ሳይሟሉ ለአመታት እንዲኖሩ የሚገደዱበት ሁኔታ አለ እና ይሄ የተባበሩት መንግስታት ችግር ነው ወይስ ከየት የመጣ ችግር ነው?
ስደተኞች መፍትሄ ብለን በምንነጋገርበት ጊዜ ያሉት አማራጮች ምንድን ናቸው ነው ዋነኛው። ሁሉም የሚመኘው ስደተኞች ከሀገራቸው እንዲሰደዱ ያደረገው ቀውስ መፍትሄ አግኝቶ ስደተኞች ወደ ሀገራቸው ተመልሰው ራሳቸውን ኑሯቸውን እንዲያሸንፉ ማድረግ ነው። ችግሩ ያለው ልክ እንደጠቀሱ ከአንዳንድ ቦታ ለምሳሌ ሶማሊያ ተሰደው ወደ ኬንያም ሆነ ኢትዮጵያ የገቡት ስደተኞች ሶማሊያ ውስጥ ያለው ሁኔታ ሙሉ በሙሉ ተሻሽሎ ወደ ሀገራቸው መመለስ ስለማይችሉ በስደተኝነት ይቆያሉ። አንዱ ችግር ያ ነው። ሁለተኛ ያለው ሌላው አማራጭ የተሰደዱበት ሀገር ተቀብሎ ዜግነት መስጠት ነው። ያ ሁኔታ ደግሞ ኦልሬዲ ስደተኞቹ እንዳልሽው የሚገቡባቸው ሀገሮች በተለይም አፍሪካን በምና ኤዥያን በምናይበት ጊዜ ድህነት ያጠቃቸው ሀገሮች ስለሆኑ የውጭ ዜጋ ተቀብሎ ሙሉ በሙሉ ነዋሪነትን ፈቃድ ሰጥተናል እንደ ዜጋ ይተዳደሩ ብሎ ለማለት ትንሽ አዳጋች ሁኔታዎች አሉ። ሶስተኛው መፍትሄ ሪሰትል ማድረግ ነው፣ ወደ ሌላ ቦታ መላክ ነው። አሜሪካም ሆነ አውሮፓ በኮታ ነው የሚሰሩት። ስለዚህ ካለው ስደተኛ የተወሰነውን መርጠው ወደ እነሱ ሀገር ይወስዳሉ። ከሞላ ጎደል አብዛኛው በስደተኝነት እንትን ይላል። ይሄንን በምንልበት ጊዜ ደግሞ በሙሉ ኔጋቲቭ ሊያምነው እኔ እንደ በእኔ እድሜ እንዳየሁት እኔ ገና ስራ ሲጀምር ትልቁ የአፍሪካ የስደተኛ ችግር የነበረው ደቡባዊ አፍሪካ ነው። ከሞዛምቢክ፣ ከአንጎላ፣ ከደቡብ አፍሪካ፣ ከናሚቢያ እነኚህ ችግሩንም አይቻለሁኝ። በሂደት ደግሞ አብዛኛው የነበረውን ቅድመ ሁኔታ አሻሽለው ሰው ተመልሶ እንደውም ስደተኞቹ ሀገራቸው ገብተው የሀገር መሪ ሆነው ያለበት ሁኔታ ማይቻለኝ። ስለዚህ ሙሉ በሙሉ ማስከፊ አይደለም ለማለት ነው። አሁን የተከሰቱ ችግሮች አሉ። አሁን ለምሳሌ ኢትዮጵያን በምታይበት ጊዜ ከደቡብ ሱዳን የመጡ ስደተኞች አሉ። ደቡብ ሱዳን ውስጥ ያለው ሁኔታ ቶሎ ተሻሽሎ ካልተመለሱ ያ ሁኔታ ሊቀጥል ይችላል። ለምን? የሰፈሩበት አካባቢ መንግስት አሁን ለምሳሌ ከኢትዮጵያ በኩል ፍቃድ ሰጥቶ የተወሰኑት በትምህርት ቤትም በስራም ቦታ እየተሰማሩ ሌላው ቢቀር ኑሯቸውን እንዲያሸንፉ የሚል ጥሩ አዝማሚያ አለ። ግን በቁጥሩ ብዛት ምክንያት ካምፕ ውስጥ የሚማቅቁ ብዙ አሉ። ሌላው እንግዲህ አሁን እንደምታየው ደግሞ ከኤርትራ የመጡ ስደተኞች አሉ። እነሱም ከሀገራቸው የተሰደዱበት ሁኔታ እስካልተሻሻለ ድረስ አንመለስም የሚል አዝማሚያ አለ። ሶማሌውም እንደዚሁ ነው። ግን በዌስት አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። በሳውዘርን አፍሪካ በኩል ያለው ሁኔታ እየተሻሻለ ነው። አሁንም ችግር ሆኖ የሚቀረው የአፍሪካ ቀንድ እና የማዕከላዊ አፍሪካ የሚባለው እንግዲህ ከሳውት ሱዳን ጀምረን ወደ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ዳርፉር አካባቢ ያለው ሁኔታ አሁንም ግን ከሞላ ጎደል ፊት ከነበሩ የነበሩት ሁኔታዎች እየተሻሻሉ የመጡበትም አለ። ችግሮቹ ግን አዎ እንዳልሽው ይቀጥላል።
እንግዲህ ወደ መጽሐፎት ለመልሶት መጽሐፎትን እንዳየሁት ከአስተዳደጎ ጀምሮ የስራ ኃላፊነቶች በተለያየ ቦታ የነበሩበትን ታሪክ በሚጽፉበት ወቅት ከራስዎ ከግሎ ታሪክ በተጨማሪ የነበረውን ነባራዊ ሁኔታ፣ አገራዊ ሁኔታ፣ ከኢትዮጵያ ጀምሮ የተለያዩ ሀገሮች በሰሩባቸው የነበሩትን የፖለቲካ የመንግስት ለውጦች የመሳሰሉትን ታሪክም የያዘ መጽሐፍ ሆኖ አግኝቼዋለሁኝ እና እነዚህን ማስረጃዎች ማሰባሰብ ከባድ አልነበረም?
አንደኛ ወረቀት ሰበስባለሁ። በፈራሁባቸው ሁኔታዎች ሁላ የራሴ ወረቀቶች አሉ። ማነጋግራቸውም ሰዎች አሉ። አሁን ለምሳሌ ኦጋዴን አካባቢ አብረን የሰራናቸው ግለሰቦች አሉ። ጋምቤላ ኢልታንግ ዲማም ሆነ አሶሳ ካምፕ በሚቋቋምበት ጊዜ አብረን የሰራናቸው አሉ። ጽሁፎችም አሉ። ሌላው ትልቁ ኢትዮጵያ ውስጥ ያኔ ተማሪ አብዮት እየፈነዳ ነው እንደ የለም ያለው ሁኔታ አዝማሚያው ጥሩ አይደለም እና ሰላም ያለበት ሀገር ይተው እንጂ ሌባኖን ተላኩ እንጂ እኔ ሌባኖን የት እንዳለ አላውቅም እንጂ አሜሪካን ዩኒቨርሲቲ ኦፍ ቤሩት ገባሁ። እዛ ገብቼ አንድ አመት በሰላም እንትን ባልኩበት ጊዜ እዛ ደግሞ የከፋ የእርስ በርስ ጦርነት በሚከሰትበት ወቅት እዛ ቆመሽ ያየሽውን የተረዳሽን ትመዘግቢያለሽ። ከዛም በኋላ ወደ ሀገር ገብቶ ሀገር ውስጥ እንግዲህ እንዳልኩት በሶማሊያ መጀመሪያ ነው ኢትዮጵያ ውስጥ ስራ የሰራሁት እንደ ኦጋዴን እና የጅቡቲ ከደወሌ፣ ሀረዋ፣ ሽንሌ፣ አዲጋላ እስከ ድሬዳዋ ያለውን የስደተኞች ከሀገራቸው ተመልሶ መልሶ ማቋቋም ፕሮጀክት ነው የነበርኩበት። ታሪካዊ የሄድኩበት ሂደት ሳታስቢው በስራ ሂደትሽ አፍሪካ የምትሄድበትን አንዳንድ የታሪክ ጉዞዎች ትመዘግቢያለሽ፣ ታያለሽ። ያየሽውን ደግሞ በታሪክ ምስክርነት ታስቀምጨዋለሽ እና በነበርኩበት የነበረውን መመዝገቡ ራሱ ለእኔ ይሄ ነበር የፈራሁት ብዬ እንደ አጋጣሚ ሆኖ ታሪካዊ ሲግኒፊካንትም ያላቸው ጉዳዮች ስለሆኑ እንደው ለሌላው ቢቀር ለልጆችም ለቤተሰብም ይህን ነገር ለወደፊት ልጆችም ጠቃሚ ሊሆን ይችላል በሚል እንዲሁ መመዝገብ ነው። ታሪክ ምዝገባ ደበለው።
እንደው ምናልባት አሁንም ካነሱት ለምን እንደጻፉ መጽሐፉን ለወጣቱ ትውልድ ይጠቅማል ብለዋል እና ምንድን ነው ወጣቱ ትውልድ ከእርሶ መጽሐፍ እንዲማር ወይም እንዲያገኝ የሚፈልጉት ነገር ምንድን ነው?
መጽሐፉ እንግዲህ ለልጆችም ሆነ ለሚያነበው በተለይም ለአዲሱ ትውልድ እንዲህ ነበር እንዲህ ብሎ አንዳንድ ነገሮችን ያንጸባርቃል። አሁን የስደተኞች ሁኔታ ኢትዮጵያ ውስጥ በተለይም በሱዳን በምናገርበት ጊዜ ሰው የሚያውቀው አሁን ያለውን ሁኔታ ነው እንጂ ያን የነበረውን ሁኔታ ላይረዳ ይችላል። ስለዚህ ስር መሰረቱ ምንድን ነው፣ ኋላ እንዴት ነበረ፣ አሁን እሱ ሁኔታው እንዴት ነው ብሎ ማነጻጸር እንዲችል ነው። ከሞላ ጎደል አብዛኛዎቹም ችግር ናቸው ተብሎ የሚቀርቡትም እኔም እስማማለሁኝ። ግን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯል ብዬ አምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መወያየት የሚችሉበት መነቃቀት የሚችሉበት ሌላውንም ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ያ ጠቃሚ ነው ብዬ አምናለሁ። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው አዲሱ ትውልድ በዚህ ዙሪያ ተወያይቶ ይህን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ
ድርጅቱንስ እንደው ምናልባት በዚህ መልኩ ስኬታማ ሲሆን ባየው ብለው የሚሉት አለ?
የተባበሩት መንግስታት ከተቋቋመ ጊዜ ጀምሮ እስካሁን ድረስ የዓለም ጦርነትን አስወግዷል እያልናለሁ። ሌላው ቢቀር አሁን እንኳን በዩክሬን በማየው ተፋላሚ ሀገሮች አሜሪካም ሆኑ ራሻም ሆነ ሌሎቹም እንደው መፍትሄ ማምጣት ባይችልም ቁጭ ብለው ያለባቸውን ስሜት ተነፍሱበት መድረክ አለ ብያምናለሁ። አማራጭ የለን። አሁንም ቢሆን ከነ ድክመቱ ከነ ምኑ የተሻለ ሁኔታ ፈጥሯል ብያምናለሁ። ሌላው ቢቀር እዛ ሄዶ ዲፕሎማቲክሊ ቁጭ ብሎ ሁለት ተቃራኒ መንግስታት መዋየት የሚችሉበት መነቃቀት የሚችሉበት ሌላውንም ዓለም ማሳመን የሚሞክሩበት መድረክ ማግኘቱ ጠቃሚ ነው ብያምናለሁ። መሻሻል አለበት። የሴኪሪቲ ካውንስል ሁኔታ መለወጥ አለበት። እንዴት አድርገን እናሻሽለው ነው እንጂ እንስበረው የሚለውን አልቀበልም። ያን ደግሞ ልናሻሽል የምንችለው እኛንም እኛ በምንልበት ጊዜ የኔ ብጤው ጡረተኛው ሳይሆን አዲሱ ትውልድ ነው። አዲሱ ትውልድ በዚህ ዙሪያ ተወያይቶ ይህን የዓለም መዋቅር በዚህ መልኩ ማሻሻል አለብን ብሎ ተገቢውን ትኩረት ማድረግ አለበት። እንግዲህ ያ የፖለቲካ እና የመዋቅራዊ ድክመት እስኪጠናከር ድረስ ደግሞ ሰብአዊ አገልግሎት የሚያቀርቡ ድርጅቶች እንደ ዩኤንኤችሲአር አሉ። እነኚህ አይነት ድርጅቶች ደግሞ መደገፍ አለባቸው። ማንኛውም ሰው ሰብአዊ መብት አለው። ከመብቱ አንዱ በዓለም ውስጥ በሰላም መኖር ነው። እዛ ዙሪያ እስቲ እንደው ምንድን ነው መደረግ ያለበት ብሎ በተለይም ወጣቱን በዚሁ አይነት ውይይት መድረክ ላይ ተሳታፊ መሆን አለበት። ለምን የሰው ልጆች እዚህ ዓለም ውስጥ እስካለን ድረስ ኮንፍሊክት ቅራኔዎች መኖራቸው አይቀርም። እንዴት አድርገን ማኔጅ እናድርገው የሚለው ላይ ማተኮር መቻል አለብን።
አቶ መንገሻ የግለ ታሪኮንና በተባበሩት መንግስታት ድርጅት ውስጥ በተለይ በስደተኞች ኮሚሽን በሰሩበት ወቅት የነበሩትን ልምድ ያሳዩበትን ታሪክ ያጣቀሱበትን መጽሐፍ በተመለከተ ከጣቢያችን ጋር ቆይታ ስላደረጉ በአድማጮች ስም ከልብ አመሰግናለሁ።
እኔም ይህን እድል ስለሰጡኝ በጣም አመሰግናለሁ።
የአሜሪካ ድምፅ ራዲዮ የአማርኛው ክፍል የእሁድ መሰናዷችን ከዋሽንግተን ዲሲ መተላለፉን ይቀጥላል። ደረጀ እንዴት ነህ? የእግር ኳስ ወዳጅ ነህ?
ምን ጥያቄ ያለው ሊሊ? እግር ኳስ ከማየትና ከሞት የሚቀር ማን ይኖራል እንደሚሉት ባልሆንም ማየት የመች ይቀራል?
ምን የኢትዮጵያ እግር ኳስ ላይስ እንዴት ነህ?
በሚገባ ሱማ ምን ጥያቄ ይኖረዋል?
ተከታዩ መሰናዷችን እንግዲህ በተለይ የኢትዮጵያ እግር ኳስ ያለበትን ደረጃና አቅም የሚፈትሽ ነው። ወደዛ ከማለፋችን በፊት ግን በመሰሉ ፋንታሁን ወይ ልምጣ የተሰኘ ሙዚቃ ቆይታ አድርገን እንመለስ።
Bye.
ለረጅም ጊዜ ተዳክሞ የቆየው የኢትዮጵያ ብሔራዊ እግር ኳስ ቡድን ከቅርብ ጊዜ ወዲህ በተለይም ለ2023ቱ የአፍሪካ ዋንጫ ማጣሪያ የግብጽን ብሔራዊ ቡድን ማሸነፍ በመቻሉ ተነቃቅቷል ይላል ለዛሬ የጋበዝከው እንግዳችን መንሱር አብዱልቀኒ።
ይህ ድል በስፖርትና ከዚያም ውጪ ባሉ የማህበረሰብ አባላት ዘንድ የፈጠረው መልካም መንፈስና አገራዊ መነቃቃት ለስፖርት በተለይም ለእግር ኳስ ስፖርት ምን መደረግ እንዳለበት ያሳሰበ ነው ብሎ እንደሚገምትም ይናገራል መንሱር።
እንግዳችን መንሱር አዲስ አበባ ውስጥ በብስራት ኤፍኤም 101.1 ከቅዳሜ በስተቀር ዘወትር ጠዋት የሚቀርበውን የእግር ኳስ ፕሮግራም አዘጋጅና አቅራቢ ሲሆን በኢትዮጵያ የሚሰራጨው የፈረንሳዩ ካናል ፕላስ ስፖርትም ዋና አዘጋጅ ነው። የሀገር ውስጥና ዓለም አቀፍ ጨዋታዎችን በመዘገብና በመተንተን ለ25 ዓመታት በማገልገል ላይ የሚገኝ እውቅ የእግር ኳስ ጋዜጠኛና ተንታኝ ነው። ዳሬ እንግዲህ ካንተ ጋር ባደረጋችሁት ቆይታ በኢትዮጵያ ስላሉ የሀገሪቱ እግር ኳስ ስፖርት ችግሮችና መፍትሄዎች ዙሪያ ተወያይታችኋል። እሱን ተከታትለን እንመለስ።
ደረጀ ከየኛ አባቶች ምናልባትም አያቶች በተለይ ከተም የሆኑት የሆሊውድ ፊልምን ሲመለከቱ ነው የኖሩት፣ ሲያደንቁ ነው የኖሩት። የአሜሪካ ታላላቅ አክተሮችን እነርሱን እያደነቁ ነው። በዘፈንም ካየህ እንደዚህ፣ ወይ ህንድ ፊልም ልክ እንደዛ ውሰዱ። ይሄ እንግዲህ ግሎባላይዝድ በሆነ አንድ መንደር በጠበበ ዓለም ውስጥ የፉትቦል ግሎባላይዜሽን የአውሮፓን እግር ኳስ በየቤቱ አምጥቶ የሀገራችን ለምሳሌ ሶማሌ ክልል የሚደረገውን ትንሽም ቢሆን የእግር ኳስ ውድድር ከእርሱ ይልቅ እኛ የአርሰናልና የፓሪስ ሰን ጀርመን ሁኔታ እንከታተላለን። ያቅርባችን ነው እንከታተላለን ብቻ ሳይሆን ለህዝቡ ልብና አእምሮ ቅርብ ነው።
ቴክኖሎጂ
ዘመኑ ነው። ይሄ ግሎባላይዝድ የሆነ የግሎባላይዜሽን ዘመን ስለሆነ ስለዚህ እግር ኳስ የኢትዮጵያ ወጣቶች ዋነኛ መዝናኛ ምክንያት ሆኗል። ለእኔ ይሄ በረከት ነው፣ እርግማን አይደለም። አንዳንድ ሰዎች እንደ እርግማን ያዩታል መሳሳት። ምክንያቱም የተዝናና ማህበረሰብ አምራች እንደሆነ አውቃል። የተዝናና ማህበረሰብ ብሩህ አእምሮ አለው። ይሄ እግር ኳስ ባይኖር ኖሮ በአራት ብር በአምስት ብር ቁጭ ብድግ እያልክ መሸነፉም ማሸነፉም ስሜት የሚሰጥህ ህመሙ እንኳን ሳይቀር ተሸነፈ ቡድኔ ብለህ የሚሰማ ህመም ሳይቀር እንኳን ሌላ የሆነ ደስታ አለ የሚሰጥ እግር ኳስ ስላለ እንዲህ አይነት ስሜት ስለሚፈጥርልህ በማህበረሰብ ውስጥ የሆነ ክላን ትፈጥራለህ። የእግር ኳስ ማህበረሰብ ያ የእግር ኳስ ትራይብ እዛ ውስጥ መኖር በራሱ መዝናናት እና እንደዚህ አይነት በረከት አምጥቷል። ይሄ ባይኖርስ ኖሮ ኢትዮጵያውያን ወጣቶች በምድር የሚዝናኑት የነበሩ።
የሰማችሁት የእግር ኳስ ጋዜጠኛና ተንታኝ መንሱር አብዱልቀኒ ለአሜሪካ ድምፅ በአካል ከሰጠን ቃለ ምልልስ የተወሰደው ነበር። ስለ ኢትዮጵያ እግር ኳስ ስፖርት ታሪክ፣ ችግሮችና መፍትሄዎቹ ያጫወተንን ወደፊት እናቀርባለን። ለዛሬው ግን ወቅታዊውን የኢትዮጵያ ብሔራዊ ቡድን አቋምና ግንባታው ይጠናቀቃል ተብሎ በጅምር ስለሚገኘው ግዙፉ የአዲስ አበባውን ስቴዲየም ጨምሮ በስልክ የሰጠንን አስተያየት ይዘናል። የኢትዮጵያ እግር ኳስ ስፖርት ቤተሰብ ብቻ ሳይሆን ከዚያ ውጭ ያለው ማህበረሰብ በሰሞኑ የእግር ኳስ ቡድን አቋም መነቃቃት ማሳየቱን በመግለጽ ይጀምራል መንሱር።
ፖለቲከኞችም ሆኑ ሌላው የህብረተሰብ ክፍል ከእግር ኳሱ ውጭ ያሉ ኢትዮጵያ ብሔራዊ ቡድን ለ2023 የአፍሪካ ዋንጫ ማጣሪያ ግብፅን በማሸነፋቸው የፈጠረውን መልካም መንፈስ፣ የሀገራዊ መነቃቃት፣ ይሄ ለስፖርት ምን ያህል ትኩረት መደረግ እንዳለበት የበለጠ ያስተማረ ነበረ ብዬ አምናለሁ። ምክንያቱም በናይል ፖለቲካ ምክንያት የኢትዮጵያና የግብፅ ላይ ያለበት ደረጃ ሁሉም የሚያውቀው ስለሆነ ግብጾቹም እንዴት በኢትዮጵያ ብሔራዊ ቡድን እንሸነፋለን በሚል ትልቅ ሞራላዊ ውድቀት ስለደረሰባቸው የወቅቱን አሰልጣኛቸውን ገና መሾማቸው ነበረ በዛ ጨዋታ ምክንያት አሰናብተውታል። እናም በታላቁ ህዳሴ ግድብ ምክንያት የኢትዮጵያ ህዝብ ደግሞ ግብፅን የሚመለከትበት እይታ ከቀድሞ በበለጠ እንግዲህ በአሉታ ተበላሽቷል ተብሎ ስለሚጠበቅ እና ከፖለቲካ ውጭ ያለው የስፖርቱ ማህበረሰብ ይህንን ስለሚረዳ የኢትዮጵያ ብሔራዊ ቡድን ግብፅን ሲያሸንፍ ከሜዳ ላይ ውጤት የበለጠ ስኬት ተደርጎ ነው የተወሰደ እና የፈጠረው ብሔራዊ ኩራት ቀላላል።
ከረዥም ዓመታት በኋላ የኢትዮጵያ ብሔራዊ ቡድን የተዋጣለት የእግር ኳስ ጨዋታ ማሳየት የቻለው በዚህ ከግብጽ ጋር በተደረገው ጨዋታ ነው የሚለው መንሱር ምክንያቱን እንደሚከተለው ያብራራል።
አሰልጣኙ ውበቱ አባተ በእግር ኳስ አሰልጣኝነት ህይወቱ የማይረሳው ፈጽሞ ሊረሳው የማይችል ቀን እንደሆነ ነው የምንረዳው። ያ ቀን ጨዋታውን አሸነፍን። ስናሸነፍ ደግሞ ያሸነፍንበት መንገድ የተለየ ነበር። እንደው እንደ አጋጣሚ በተቆጠሩ ጎሎች የተፈጠረ ሳይሆን በሙሉ ተጽዕኖ ወይም ዶሚኔት በማድረግ ያሸነፍ ነው። ሁልጊዜም በእግር ኳሱ ዓለም ጠለቅ ባለ ትንተና ስታቀርብ እግር ኳሱን መቆጣጠር ሜዳ ላይ እና ጨዋታውን መቆጣጠር ልዩነት አለው እንላለን። ጨዋታ መቆጣጠር ከባድ፣ ኳስ ተቆጣጥሮ መቆየት ተከላካዩም እዛው ጫና በሌለበት ቦታ ላይ እርስ በርሱ እየተቀባበለ ሰዓቱን የፖሴሽን ንጻሪውን የኳስ ቁጥጥር ንጻሪውን ሰዓት እንዲቆጥር ማድረግ ይችላል። ይሄኛው ግን ሙሉ ለሙሉ የጨዋታውን ሁኔታዎች ሁሉ በቁጥጥር ስር የማስገባት አይነት የበላይነት ነበር ያሳየው የኢትዮጵያ ብሔራዊ ቡድን ዋሊያዎቹ። እና እኔ በጋዜጠኝነት ህይወቴ አይቼ ባላቀው አይነት ቅንጅት ነው በኢትዮጵያ ብሔራዊ ቡድን ላይ ያየ ነው። እና ይህንን ውህደት እና ቅንጅት በደንብ ተብላልቶ የተሰራ ቡድን ማቅረብ የቻልነው እንደ መታደል ሆኖ በግብጽ ጨዋታ ላይ ነው።
የግብጹ ጨዋታ በማህበረሰቡ ላይ የፈጠረው ሌላ ስሜት መኖሩንም መንሱር ይናገራል።
የኢትዮጵያ ብሔራዊ ቡድን ብዙዎቻችንን በሚያሳዝን ሁኔታ ውስጥ ነው ያለው። በራሱ ሜዳ ላይ ጨዋታዎችን ማከናወን አይችልም። በአፍሪካ ፉትቦል ኮንፌዴሬሽን ጥራት ያላቸው ስቴዲየሞች የላችሁም በሚል ቅጣት ተጥሏል እና ይሄ እገዳ ደግሞ የኢትዮጵያ ብሔራዊ ቡድን በሆም ማች የምንላቸውን ጨዋታዎች ወይም በሜዳው ላይ ደጋፊው ፊት መጫወት የሚገባውን ጨዋታ ሁሉ በሰው ሀገር በሶስተኛ ወገን ሀገር ላይ እንዲያከናውን በተደረገበት ሰዓት ላይ ነው እንግዲህ ግብፅን በዛ መልኩ ማሸነፍ የተቻለው። እና እግር ኳስ ለማህበረሰባዊ ኩራት ለብሔራዊ ሞራልም ሳይቀር ምን ያህል ጠቃሚ እንደሆነ ያሳየበት ጨዋታ ስለሆነ ከዚህ በመነሳት ፖለቲከኞች ሁሉ ስፖርቱ ላይ በተለይ አሁን ስለምናወራው ስለ እግር ኳሱ እግር ኳስ ላይ ልዩ ትኩረት መደረግ አለበት የሚል እምነት ያሳድራሉ ብዬ ተስፋ አድርጌ ነበር። ከዛ በኋላ ግን ጊዜው ረጅም ባይሆንም ያየሁት ብዙም ለውጥ የለም።
መንሱር፣ ኢትዮጵያ በአገሯ አህጉራዊ የእግር ኳስ ውድድሮችን እንዳታስተናግድ በአፍሪካ ፉትቦል ፌዴሬሽን መከልከሏ ትልቁ መነጋገሪያ መሆኑን ይገልጻል።
ለምሳሌ የወቅቱ የኢትዮጵያ እግር ኳስ ትልቁ መነጋገሪያ ጉዳይ የሆነው የአፍሪካ ፉትቦል ኮንፌዴሬሽን ኢትዮጵያ ለአህጉራዊ ውድድር ለአህጉራዊ ጨዋታዎች ማስተናገጃ በቂ ጥራት ያለው ስቴዲየም የላትም የሚል ነው። መመዘኛ የሚያሟሉ ስቴዲየሞች የላትም የሚል ነው። እንግዲህ ስቴዲየም መመዘኛ ስፋት አይደለም፣ ወይም ደግሞ የተመልካች የማስተናገድ አቅም መብዛት አይደለም፣ ወይም መብዛት ማነስ አይደለም። የስቴዲየም ጥራት መለኪያው ብዙ ነው እና ያንን መመዘኛ የሚያሟሉ ስቴዲየሞች የሉም ተብሎ ሀገሪቱ ግዛት ላይ ያለችው እገዳ ላይ ያለች የኢትዮጵያ ብሔራዊ ቡድን ወጥቶ ነው የሚጫወተው። ይሄ ነገር ታዲያ እልባት የሚያገኘው ለሚለው ሁሉም ተስፋ የሚያደርገው እዚህ አዲስ አበባ ያለው የአዲስ አበባ ስቴዲየም ተጠናቆ ለስራ ክፍት የሚሆንበትን ቀን። እርግጥ ኮንትራክተሮቹ ቻይናውያን ናቸው፣ ግን የበጀት ከፍተኛ ወጪ ይጠይቃል የቀሪውን ለማጠናቀቅ እና በዚህ ምክንያት መንግስት በጀቱን ማቅረብ አለበት። ይህንን ደግሞ ማቅረብ የሚችልበት አቅም የለውም አሁን። ስለዚህ ተጨማሪ ጊዜያት ያስፈልጋል በጀቱ ተሟልቶ ቀስ በቀስ ተሰርቶ እንዲጠናቀቅ እና ይሄ የስፖርት ቤተሰቡ ሁሉ ሞራል የተነካበት ውሳኔ ነው በአፍሪካ ፉትቦል ኮንፌዴሬሽን።
ግንባታው ከስድስት ዓመታት በፊት የተጀመረው በኢትዮጵያ ትልቁ ይሆናል የተባለው የአዲስ አበባ ስቴዲየም ግንባታ አሁንም ገና አልተጠናቀቀም። የዛሬ ሁለት ዓመት በመንግስት መገናኛ ብዙሃን በተገለጸው ዘገባ የመጀመሪያው ዙር ግንባታ ብቻ 2.7 ቢሊዮን ብር መፍጀቱ ተነግሯል። 62,000 ሰው ይይዛል የተባለው ስቴዲየም ይጠናቀቃል ከተባለበት ጊዜ እየተሻገረ ዓመታትን ማስቆጠሩን ይዟል። መንሱር፣ ስቴዲየሙ ተስፋ ተጥሎበትም እንደነበር ይገልጻል።
ይህ እንግዲህ አዲስ አበባ ስቴዲየም የሚባለው አሁን ለአዲስ አበባ ተስፋ ተደርጎ የሚወሰድ ስቴዲየም ነው። ቢያንስ ሁለት ዓመት ከዚህ በኋላ እንደሚፈጅ እየተነገረ ነው የሚገኘው። የስፖርት ኃላፊዎቻችን በዚህ በኩል መስኩንም ያውቁታል ብዬ እንዳላምን ስለ ግንዛቤያቸው እንድጠራጠር የሚያደርጉኝ ብዙ አንኳር ምክንያቶች አሉ። እንግዲህ ኢትዮጵያ ላይ ብቻ ተነጥሎ የተደረገ ሳይሆን 1920 ገደማ የአፍሪካ ሀገራት ተመሳሳይ እገዳ ገጥመዋቸዋል እና እነሱ ሰርተዋል፣ እኛ ምክንያት እናቀርባል። እኛ በካፍ እንዲህ ስለሆነ ነው እንዲያ ስለሆነ ነው በኢትዮጵያ ላይ በተለየ ጫና ለማሳደር ነው ምንጥስ የሚሉ ፖለቲካው ላይ የተለመዱ ነገሮች እግር ኳሱ ላይ ሲሰሙ ይታያሉ። እና ዓለም አቀፍ ተቋማት ስፖርት ተቋማት ከኢትዮጵያ ጋር ምንም ጠብ የላቸው። ኢትዮጵያንም ነጥለው ለብቻ አይደለም እገዳ ይጣሉ። 19 ወይ 20 የአፍሪካ ሀገራት በተመሳሳይ ተቀጥተዋል እና እነ ስዋዚላንድ አሁን እሱ ስዋቲን የተባለችው ትንሽ ሀገር እንኳን ሰሞኑን ስመለከት ነበር እገዳ ከተጣለባቸው ሀገራት አንዷ ናት። ግን ስቴዲየሙ እንዴት አድርጋ እየሰራች እያዘጋጀች እንደሆነ እና ከፍተኛ ጥራት ያለው ስቴዲየምን ልታቀርብ ጫፍ ላይ ደርሳለች። እና መሆን ያለበት ከተቀጣ እገዳ ከተጣለብህ እገዳውን ለማንሳት የሚያስፈልገውን መመዘኛ የሚያሟላ የስፖርት ማዘውተሪያ ሰርቶ ማቅረብ ነው እንጂ ሰበብ ማብዛት አይደለም።
የስፖርት ባለስልጣናት ግዙፍ ነው የተባለው የአዲስ አበባ ስቴዲየም እስኪጠናቀቅ ድረስ አሮጌውን የአዲስ አበባ ስቴዲየም እስከያዝነው ወር መስከረም 2015 ድረስ እናድሳለን ብለው ቃል የገቡ ቢሆንም እሱም የተሳካ አለመሆኑን መንሱር ይገልጻል።
ለዚህ የተሰጠው መልስ በሀገሪቱ ስፖርት መሪዎች በኩል መስከረም 2015 አሁን ያለንበት ወር ማለት ነው፣ መስከረም ላይ አዲስ አበባ ስቴዲየም ብቁ እናደርጋለን የሚል በይፋ የተነገረ ድፍረት በሚኒስትር ዴታው በኩል የተነገረ ይኸው መስከረም ገብተናል። አዲስ አበባ ስቴዲየም ይሄ ቀዳማዊ ኃይለ ሥላሴ ስቴዲዮም ያረጀ ስቴዲዮም ያንን ማደስ አይቻልም እና እንዴት ነው በአሮጌ
አማካ አዲስ ወይን ለመያዝ እንደመሞከር ነው የሚቆጠረው
እና እሱ ስቴዲዮም አሁን ለሀገር ውስጥ ውድድሮች ሊሆን ይችላል እንጂ ኢንተርናሽናል ውድድርን ሊያሟላ የሚችልበት ምንም ሊጠጋገር እድል ይኖራል ብዬ አላስብም። እነርሱ ግን አይ ሜዳውን ለመስከረም እናደርሳለን ብለው ቁጭ ብለው ቀን ሰራተኞች ሳር ሲተከል የሚያሳይ ምስል አውጥተው ይኸው ጀምረናል አሉ። ግን እንደዛ አይደለም። መመዘኛውን ቀድሞ ነገር አልተ በሰው እጅ እንደዚህ ልክ በጓሮ አትክልት ቦታ ላይ የምትተክለው አይነት ሳር አይነት እንደዚ አይነት አተካከል አይደለም። የራሱ የፊፋ የሰጣቸው የሜዳ ኢንጂነሮች አሉ፣ የሜዳ ተቋማት ሜዳ የሚሰሩ እና እነሱ የሚሰሩትን ሜዳ ነው የሚፈልግ። ይሄኛው ግን በዚህ መልኩ ነው ሪስፖንድ ያደረጉት እንግዲህ የስፖርት መሪዎቻችን እና መስከረምም ገብቷል። እንኳን ለካፍ ውድድሮች ሊዘጋጅ ይቅርና አዲስ አበባ ስቴዲየም ለሀገር ውስጥ ውድድር እንኳን ዝግጁ አለ እና እንደዚህ አይነት በጥያቄ ሲጣደፉ እና የህዝብ ግንኙነት ውድቀት ሊገጥማቸው ይችልበት አጋጣሚ ሲፈጠር የስፖርት መሪዎቻችን ይወጡና የሌለ ተስፋ ይሰጣሉ ለህዝብ እና ሁኔታውን በደንብ የተረዳ አይመስል። የሀገሪቱ ከፍተኛ የስፖርት መሪዎች በዚህ በኩል የግንዛቤ ማሻሻያ ማድረግ አለባቸው ብዬ አስባለሁ። አለበለዚያ ግን የኢትዮጵያ ብሔራዊ ቡድን መቼም ደረጃውን የጠበቀ ስቴዲየም አያገኝም። የአዲስ አበባ ስቴዲየም ተረባርቦ ባጠናቀቅ ግድ ይላል። በቃ እንደዚህ አይነቱ አሳዛኝ በተጫዋቾቹም በቡድኑ ላይም በተመልካቹ ላይ ሞራላዊ ውድቀት ሊያደርስ የሚችል እንዲህ አይነት ስሜት እንዲሰማ የሚያደርግ ውሳኔ ተቀብሎ አመታትን መቁጠር በእውነት ተገቢ አይደለም።
መንግስት አሮጌውን ስቴዲየም እያደሰ መሆኑን የገለጸ ቢሆንም መንሱር ግን ደረጃውን የጠበቀ የእግር ኳስ ሜዳ በዚህ መልክ እንደማይሰራ ይገልጻል።
ሜዳዎች እንደዚህ አይሰሩ። የቀን ሰራተኞችን ደርድረ ሳር እየተከሉ በእጃቸው እየተከሉ በእግራቸው እየረገጡት የሚያሉ እንደዛ አይደለም። ዝም ብሎ እስከ ዛሬ ድረስ ለሚደረጉ የሀገር ውስጥ ጨዋታዎች ሊሆን ይችላል እንደዚህ የተተከለ ሜዳ። ይሄኛው ግን ምን መሰለ የሜዳው ኳሊቲ፣ የማጫወት ብቃቱ፣ ኳሱን የማንሸራተት ብቃቱ ይታያል እና እንደዚሁ በዝም ብሎ በሰው እጅ በማኑዋል የሚተከል አይደል። አሉ የሜዳ ኩባንያዎች፣ እነሱ በጥንቃቄ ተክለው እንዴት ነው ከጥግ እስከ ጥግ ከማዕዘን ምት መምቻው እስከ ማዕዘን ምት መምቻው ድረስ ያለው ርቀት ራሱ ይሄ ሌቭል መሆን አለው። ገባ? ኳሱ ቀጥ ብሎ እንዲሄድ ማለት ነው። እዚህ ጋር ግን አባጣ ጉድጓድ ይሰራል፣ ጉቶ ይሰራል። ሳሩ በደንብ አይታጨድም፣ ከፍ ዝቅ ይላል፣ አይሆንም። እና ስለዚህ ኳሱን ስትቀባበለው ኳሱ ታለንትህን በደንብ የምትገልጽበት አይሆን፣ የመንሸራተት ብቃቱ ጥሩ አይሆንም ማለት ነው። ኳሱን ስትቀባበል ልክ በውጭ ዓለም ላይ እንደምናየው
የአፍሪካ አገራት ሜዳዎቻቸውን የሚያሰሩት ፕሮፌሽናል ገንቢዎችን እየቀጠሩ መሆኑን የሚገልጸው መንሱር የእኛ አገር ሜዳዎች ተፈጥሯዊ ሳር የሚጠቀሙ በመሆኑ የአያያዝ ችግር ያለባቸው መሆኑን ያስረዳል።
እና የአፍሪካ አገራት ጥሩ ሜዳዎችን በእንደዚህ በውጭ ኮንትራክተሮች እያሰሩ ብሔራዊ ቡድኖቻቸውን ሜዳ ላይ ያጫውታሉ። የእኛ አባጣ ጎርባጣ ተጫዋቾች ራሳቸው እየተጫወቱ እግራቸው ጉድጓድ ውስጥ ሊገባ ይችላል፣ ይሄ ከፍ ዝቅ ከማለቱ የተነሳ እና ተፈጥሯዊ ሜዳ ስለሆነ የምንጠቀመው። ተፈጥሯዊ ሜዳዎች ደግሞ በአዋቂዎች ነው መተከል ያለ ሳሩ መተከል አለበት። የሳሩ እንክብካቤ የሜዳው ወጥነት ራሱ እና እነሱ ግን በማኑዋል ሳሩ ሲተከል የሚያሳይ ምስል አሳይቶ መንግስት መገናኛ ብዙሃን ላይ ስራ ተጀምሯል ብለው ለህዝቡ ሊናገሩ ሞከሩ እና እኛ ደግሞ ጉዳዩን በጥልቀት የምናውቀው ሰዎች አዘንባቸው በእንደዚህ አይነት ሁኔታ ነው ወይ የኢትዮጵያ ብሔራዊ ቡድን ደረጃውን የጠበቀ ስቴዲየም የሚያገኘው ተስፋ አታረግ።
መንግስት በየአካባቢው የስፖርት ማዘውተሪያ ስፍራዎችን መስራቱን ይገልጻል። የእግር ኳስ ችግር ትላልቅ ስቴዲየሞችን በመገንባት ብቻ የሚፈታ አይደለም የሚለው መንሱርም በሀሳቡ የሚስማማ ቢሆንም የእግር ኳስ ማበልጸጊያ ስፍራዎች አሰራር በዚህ መንገድ መሰራት አይገባቸውም ይላል።
የኮንክሪት ሜዳዎችን በየአካባቢው ሰርተው ስፖርት ማዘውተሪያ ስፍራዎች ተብለው ቅርጫት ኳስም፣ መረብ ኳስም፣ እጅ ኳስም፣ እግር ኳስም የሚደረግበት ነው እያሉ በየቦታው በሽቦ አጥረው ይታያል። ኦኬ፣ ይህንን አላጣጥልም፣ ጥሩ መርታ ነው። እኔ ማወራው ግን ስለ ፉትቦል ስለ ፉትሳል አይደለም። ይሄ የአምስት ለአምስት የሰባት ለሰባት ጨዋታ ሳይሆን እኔ 11 ለ11 እግር ኳስን ነው ማወራው። ለእግር ኳስ የሚሆኑ ሜዳዎች የሉ። ስትሪት ፉትቦል በአዲስ አበባና አካባቢው እጅግ ተዳክሟል። በቀላል ቃላት የሚገለጥ አይደለም እና እኔ ማወራላቸው ሜዳዎች ብዙ የወደፊቶቹን የብሔራዊ ቡድን ተጫዋቾችን የሚያፈሩ የአካባቢ ሜዳዎች የምላቸው ኮንዶሚኒየሞች፣ የጋራ መኖሪያ ግቢዎች በሚሰሩበት ጊዜ ያልታጠሩ፣ ከተቻለ ሳር ያላቸው፣ ከሌላቸው ችግር የለውም ብቻ አፈር የሆነ ድንጋይ ያልሆነ ኮረኮንች ያልሆነ ሜዳዎች ማለት ነው። አንድ ልጅ ጎረቤቱ ካለው ልጅ ጋር የጨርቅ ኳስ በካልሲ ኳስ ሰርቶ ሄዶ በፈለገበት ሰዓት የሚጫወትባቸው ክፍት ቦታዎች ማለት ነው። ይሄ ስትሪት ፉትቦል ለየትኛውም ሀገር እግር ኳስ መሰረት ነው።
መንሱር ስትሪት ፉትቦል እያለ የሚጠራቸው የጎዳና ላይ እግር ኳስ መጫወቻዎች ስፍራዎችን የትላልቆቹ ጨዋታዎች መሰረት መሆናቸውን ይገልጻል።
ስትሪት ፉትቦል ማለት በእግር ኳስ ልክ እንደ መጀመሪያ ደረጃ ትምህርት ቤት ውሰዱ፣ እንደ ኤሌመንተሪ ትምህርት ቤት ውሰዱ፣ ስቴዲየሞች ደግሞ እንደ ዩኒቨርሲቲ ውሰዳል። በአንድ ሀገር ብዙ ዩኒቨርሲቲዎች ሰርተ ግን መጀመሪያ ደረጃ ኤሌመንተሪ ስኩል ከሌለ አዋቂዎች ሊወጡ አይችሉም፣ የተማረው ኃይል ሊወጣ አይችልም። ሁሉም ደረጃ እና ከታች ጀምሮ ከመሰረተ ህዝብ እግር ኳስ ምንለው ከግራስሩትስ እግር ኳስ የሚጀምር ስራ መሰራት አለበት እየተባለ ብዙ ጊዜ ሲለፈፍ ሰማል። እኔ ደግሞ ከላይ መጀመር አለበት የሚል አቋም ያለኝ ከላይ ያሉት ሰዎች የአመራር እይታ የአርቆ የማሰብ እግር ኳስን የመረዳት ብቃታቸው ከፍ ያለ ከሆነ እነሱ ራሳቸው በወንበራቸው ላይ ስታስቀምጣቸው ከታች ይጀምራሉ። አለበለዚያ ከላይ ማኔጅ የማድረግ ብቃት የሌለው ሰው ካለ ከታች መጀመሩ ምንም ጥቅም የለውም እና ከታች የመጀመር ሀሳብ ራሱ ጽንሰ ሀሳቡ ራሱ ማብራሪያ ትንተና ይፈልጋል። ዋናው ነገር ታዲያ ከታች ለመጀመር አካዳሚዎችን ብታቋቁ አካዳሚ ውስጥ የሚገቡ ልጆችን የምታገኘው ከስትሪት ፉትቦል ነው። የጎዳና ላይ እግር ኳስ ወጣቶች፣ ታዳጊዎች፣ ህጻናት ያለ አሰልጣኝ በነጻነት ራሳቸውን እያሰለጠኑ እንደው ምን ይባላል በእግር ኳስ የትኛውም ትልቅ ተጫዋች የመጀመሪያ አሰልጣኝ ራሱ ነው ይባላል። ራስ በምናብህ ላይ ያለውን ያንን ፋንታሲ ሜሲን ሮናልዶን የመሆንን ፋንታሲ ፔሌ ማራዶናን የመሆንን ያንን የምታሳይበት እኔ ሜሲ ነኝ እኔ ማራዶና ነኝ እያል ታለንትን የምታበለጽግበት ቦታ ነው። በጣም ወሳኝ አስፈላጊ እጅግ አንገብጋቢ የሆነ ጉዳይ ነው እና
መንግስት በቅድሚያ ሊያተኩርባቸው የሚገቡ እንደ መኖሪያ ቤቶች ያሉ የቅድሚያ ፕሮጀክቶች መኖራቸውን በመግለጽ ግንባታዎችን እያስፋፋ መሆኑን ይገልጻል። መንሱር መኖሪያ ቤትና ስቴዲየሞችን ማወዳደር ኋላ ቀር አስተሳሰብ ነው በማለት ይከራከራል።
ስለዚህ ሜዳ እግር ኳስና መኖሪያ ቦታ እያልክ ማማረጥ የለብም። ይህንን ማማረጥ የቀነጨረ አስተሳሰብ ነው። ልንገር ባለበት የቆመ ሀሳብ አስተሳሰብ ተገቢ ያልሆነ ይሄ ነገር ሲሆን አይተናል ባለፉት 30 ዓመታት። እና የእግር ኳስ ሜዳዎችን አይ መኖሪያ ቤት ይበልጣል እየተባለ እግር ኳስ ሜዳዎች ላይ መኖሪያ ቤት ይሰራሉ። ምን አይነት ትውልድ ልታወጣ ነው? ከዛ ቤት ውስጥ የሚወጣ የሚወለዱ መጫወቻ ቦታ የሌለው የታፈነ ደህና ኮንዶሚኒየሞች ላይ እንኳን ደህና በረንዳ ሰፊ በረንዳ እንኳን የላቸውም። እና ልጆች ወጥተው የሚጫወቱበት ክፍት ቦታ ያስፈልጋል። ይሄንን ስትሪት ፉትቦል ነው እንግዲህ ባለፉት 30 ዓመታት በአዲስ አበባና በአካባቢ ያዳከሙ። ከዛ በኋላ ታዲያ ብሔራዊ ቡድን ውጤት በሚያመጣበት ጊዜ ሜዳሊያ የአበባ ጉንጉን ይዞ ኤርፖርት ለመገኘት ግን የሚቀድሙት የመንግስት ባለስልጣናት ናቸው። ይሄ መሆን የለበትም። ትኩረት ሊሰጠው የሚገባ ጉዳይ ነው። አሁን የኢትዮጵያ እግር ኳስ ፌዴሬሽን የሚመሩ አካላትም በዚህ ላይ አጽንኦት እንዲሰጡ ነው ባለፈው ብዙ ስንል የነበር ነው እና እጩዎቹም 3 እጩዎች ቀርቦ ነበር ለፕሬዚደንትነት። ከሶስቱ 2ቱ በተለይ ይህን ጉዳይ በአጽንኦት እያነሱ እኛ ከተመረጥን በዚህ ላይ እንሰራለን ሲሉናል። መንግስትም ፌዴሬሽን ሊሰራ አይችልም ይሄንን፣ መንግስትም ግን መገፋፋት ይችላል። በአርበን ፕላኒንግ በከተማ ፕላኖች ላይም እንዲህ አይነት ክፍት ቦታዎች እንዲኖሩ በተወሰነ ርቀት በመኖሪያ አካባቢዎች ግዴታ፣ አለበለዚያ በስፖርት የበለጸገን ወጣት ማግኘት የህልም ዓለም ነው የሚሆነው እና በተለይ በእግር ኳሱ እና እነዛ ሜዳዎች እነዛ እንግዲህ ይሄ ሁሉ ጩኸት ስለበዛ ነው በየአካባቢው እነዚህን ጠበብ ጠበብ ያሉ የኮንክሪት ሜዳዎችን ለመስራት መንግስት የተጋው እና እኔ አይኑር አይደለም። ይሄ ተገቢ ጥሩ ነገር ነው። እግር ኳስን ካል ከዚህ በላይ ብዙ ስራ ይጠብቃል።
ለመሆኑ የኢትዮጵያ ብሔራዊ የእግር ኳስ ደረጃ ምን ደረጃ ላይ ይገኛል? ያለውስ ቁመናስ ምን ይመስላል?
እንግዲህ ደረጀ በአፍሪካ ቀድመን ጀምረን አሁን ኋላ ቀርተናል። ከኛም የባሱ ሀገራት አሉ። አሁንም እነ ጅቡቲን እነ ሌሶቶን ኤስዋቲን ምን ካልክ ከኛም የባሱ ናቸው። ግን እኛ እንግዲህ ያኔ በቅኝ አገዛዝ ዘመን ኢትዮጵያ ነጻ ስለሆነች እናቱ የድነቃቸው ተሰማ እግር ኳስን ቀድበው በደንብ በተደላደለ መልኩ ጋቨርን ለማድረግ በሚያስችል አስጀምረው እንግዲህ የትውልዳቸውን ኃላፊነት ተወጥቶ አልፈዋል። ከዛ በኋላ ግን ነገሮች ሁሉ የኋሊት ጉዞ ነበረና አሁን እኔ ማነጻጽረው ኢትዮጵያ እግር ኳስን ከራሱ ጋር አይደለም። ከራሱ ጋር ከሆነ ከዛሬ 30 ዓመት ይልቅ አሁን በጣም ይሻላል። ምናልባት ቴክኒካዊ ጉዳይ ላይሆን ይችላል፣ ግን ያለው አንደርስታንዲንግ እና እንዲሁም ማኔጅ የሚደረግበት መንገድ አገዛዙ ለውጥ አለው። እውነት ለመናገር የዛሬ 30 ዓመት የፕሪሚየር ሊግ የሀገሪቱ ከፍተኛ ሊግ እንግዲህ በአምስት አመት ኮንትራክት በመጀመሪያው አመት 4 ሚሊዮን ዶላር፣ በሁለተኛው አመት 4.5 ሚሊዮን ዶላር፣ በሶስተኛው 4.5 ሚሊዮን ዶላር፣ በአራተኛው 4.5 ሚሊዮን ዶላር፣ በአምስተኛው ኮንትራክት አመት ደግሞ 5 ሚሊዮን ዶላር ከደቡብ አፍሪካው ኢንተርናሽናል ቴሌቪዥን ዲኤስቲቪ በካሽ ይከፈላል። ይሄ እንግዲህ ይሄ ቴሌቪዥን ራይት መብቱን የያዘው ኩባንያ ለስራ ማስኬጃ የሚያወጣቸው ወጪዎችን ሳይጨምር በጅምሩ እንግዲህ በአምስቱ አመት የ68 ሚሊዮን ዶላር ፕሮጀክት ነው ለጨረታው አቅርቦ ያሸነፈው። እንደዚህ አይነት ነገር በኢትዮጵያ እግር ኳስ ታይቶ አይታወቅም። ትልቁ ስኬት ክለቦች የራሳቸውን ሊግ አቋቁመዋል። አሁን ሊጉን የሚያስተዳድረው የኢትዮጵያ እግር ኳስ ፌዴሬሽን አይደለም፣ ክለቦች ራሳቸው ያቋቋሙት የሽርክና ማህበር ሼር ካምፓኒ ነው። ይህ ሼር ካምፓኒ በጋራ ያቋቋሙት ከፕሪሚየር ሊጉ የሚወርዱ ክለቦች በወረዱ ጊዜ ለሚመጡት ወደ ፕሪሚየር ሊጉ ለሚመጡት ቡድኖች ሼራቸውን እንዲያስረክቡ እንዲሸጡ ይደረግና በጋራ ይነግዳል። በጋራ ከማስታወቂያ ገቢ፣ በጋራ ከቴሌቪዥን ገቢ ገንዘብ እያገኘ እየተከፋፈለ ነው። ክለቦቻችን ራሳቸውን የሚያደጉ የፕሮፌሽናል መንገድ መስመሩን አሁን ጀምረውታል። በደንብ ገና ብዙ ይቀረናል ሙሉ ፕሮፌሽናል ለመሆን፣ ግን ይሄ ጥሩ እድገት ነው። የሚያከራክር ነገር አይደለም። ይሄ 30 ዓመትና የዛሬ 10 ዓመት
ንጽጽሩ ከሌሎች የአፍሪካ ሀገሮች ጋር ከሆነ ግን ገና ይቀረናል ይላል መንሱር። በኢትዮጵያ የእግር ኳስ ታሪክና እየተበራከተ በመጣው የአውሮፓ እግር ኳስ ተመልካቾች ዙሪያ ያደረግነውን ውይይት በሌላ ዝግጅት ይዘን እንቀርባለን። መንሱር አብዱል ቀኒን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት ዝግጅታችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርን። አብራችሁን ስለቆያችሁ እያመሰገንን እሱ ባለው ይታየው ቻው ቻው እያለ በሚያዜመው ሙዚቃ እንሰነባበታለን። ሰላም፣ ደህና ደሩ።
ፈመረረች በቃት መጣም አልቆባታል የፍቅሬ ቃል እንግድንም ልተው ከተወች ፍቅሬን ፍታ ከረሳች በአደባባይ ቆሜ ስለምናት ማሰብ ከብዶኝ እሷን ማጣት ጭላንቅብ ተስፋ እንኳ በእሷ ጉዳይ የሚያሳየኝ የበር ባላይ ከደጃፏ አይደለችም ልክ እንዳፏ ስትመጣ ተቀባይሽኝ ስትሄድ ሆኗል ልቤ አሽከር ምን እንደሚያለያየን አላውቅም ስትመጣማ አልጠይቃትም መውደዳ ሰው ገዝቶ ለጉሞኛል እንደ ጉዛ አስቀምጦኛል ቻው ቻው I'm gonna go swan, that's how I'm gonna go.